ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ መስከረም 9/2014 መሰናዶ ጀምሯል። ምሽቱን ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ ቆያለሁ። ለእሁድ ምሽት እንደተለመደ ሁሉ በሳምንቱ ከተደመጡት ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላችሁን ይዘንላችኋል። የሙዚቃ ግብዣም ይኖረናል። አብራችሁ እንድታመሹ እንጋብዛለን። ለዛሬ እንድደገም የመረጥነውና የመጀመሪያው ዘገባችን የሚሆነው ከአፍሪካውያን ወጣቶች ጋር ይገናኛል። በምህጻረ ቃሉ ያሊ ተብሎ የሚጠራውና በአሜሪካ የውጭ ጉዳይ ቢሮ የሚሰናዳው የአፍሪካ ወጣት መሪዎች የትስስር መድረክ ከተጀመረ 10 አመትን አስቆጠረ። በእነዚህ አመታት ጊዜ ውስጥ ኢትዮጵያውያን ወጣቶች በዚህ መርሃ ግብር ላይ ተሳታፊዎች ነበሩ። እነዚህ ተሳታፊዎች በማህበረሰባቸው ውስጥ ምን አይነት ለውጥ አመጡ? ለራሳቸውስ ምን አገኙበት? ስትል ስመኝሽ የቆየ የመርሃ ግብሩ ተሳታፊ የነበሩ ወጣቶችንና በአዲስ አበባ የሚገኘውን የአሜሪካ ኤምባሲን አነጋግራ ያጠናቀረችውን ዘገባ እናስቀድማለን።
የያሌ ተሳታፊ ሆኜ ፕሮግራሙን ስቀላቀል ኢትዮጵያዊ ነበርኩ፣ ስጨርስ ግን አፍሪካዊ ሆኜ ነው ይላል የአሜሪካ የውጭ ጉዳይ ሚኒስትር። በየአመቱ ለወጣት የአፍሪካ መሪዎች የሚያዘጋጀው የልምድ መለዋወጫ መድረክ ላይ በመጪው የፈረንጆቹ 2022 ዓ.ም መሳተፍ የሚፈልጉ ወጣቶች እንዲያመለክቱ ባወጣው ማስታወቂያ በፕሮግራሙ ተሳትፈው ካለፉ ወጣቶች የተሰጠ የምስክርነት ቃል ነው። ያሊ ተብሎ የሚጠራው ይህ መድረክ ከተመሰረተ 10 ዓመት አለፈው። በእነዚህ ጊዜያት ከ700,000 በላይ ወጣት አፍሪካውያን በኢንተርኔት አማካኝነት ብቻ በሚከናወነውና ማንም ወጣት በአባልነት መሳተፍ በሚችልበት መድረክ ላይ ሲሳተፉ፣ ከ20,000 በላይ ወጣቶች ደግሞ በአህጉሩ በሚገኙ የተለያዩ ቀጠናዎች በሚካሄድ የእርስ በርስ ልምድ መለዋወጫ መድረክ እንዲሁም ከ500 በላይ ማንዴላ ተብሎ በሚጠራው በአሜሪካን የሚዘጋጅ የልምድ ልውውጥ ላይ ተሳትፈዋል። ከነዚህ መካከል በ2011 ዓ.ም ከኢትዮጵያ ተመርጣ በናይሮቢ የአመራርነት ስልጠና የወሰደችው የ31 ዓመቷ ወጣት ሜላት ወርቅ ጥበቡ አንዷ ናት። በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ መምህርና በፓቶ ባዮሎጂ የትምህርት ክፍል በተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን እየተከታተለች የምትገኘው ሜላት በተለይ ራስን በአግባቡ መግለጽና ትምህርትን እንዴት ወደ ማህበረሰብ አውርዶ ለውጥ ማምጣት ይቻላል የሚለውን ልምድ እንዳገኘች ትገልጻለች።
ፕሮብለምን ከአይደንቲፋይ እንዴት ማድረግ እንዳለብኝ እና እንዴት
ሜላት በስድስት ሳምንት የናይሮቢ ቆይታዋ የሰበሰበቻቸውን እነዚህን እውቀቶች ይዛ ቁጭ አላለችም። ከአሜሪካ ኤምባሲ ባገኘችው ድጋፍ የሌሎች ሴቶችን አቅም የሚደግፍና የሚያነጽ ፕሮግራም በመጀመር በጾታ ግንኙነት፣ የአይምሮ ጤናና ስነ ተዋልዶ ዙሪያ ከማስተማር በተጨማሪ በበርካታ ዓለም አቀፍ ድርጅቶች ውስጥ በበጎ ፈቃደኝነት ታገለግላለች።
ግራስሩት ላይ መስራቴ ትምህርቴ እንዳለ ሆኖ ትምህርቴ ላይ ደግሞ እንዴት ኢፌክቲቭ መሆን እንዳለብኝ፣ ስራዬ ላይም እንዴት ኮሚኒኬት ማድረግ እንዳለብኝ ከተማሪዎቼ ጋር ቤተር የሆነ ኮሚኒኬሽን ስኪል እንዲኖረኝ አድርጎኛል። እንዴት ባስተምራቸው ይገባቸዋል፣ ምን አይነት እንትኖችን ብጠቀም ይገባቸዋል የሚለውን ነገር ከያሌ ኤክስፒሪየንስ የወሰድኩት ነገር ነው እና ፕላስ ደግሞ አዘ ቮለንቲር ብዙ ኦርጋናይዜሽን ጆይን አድርጌ ሰክሰስፉሊ ሰርቭ እያደረግኩ ያለሁበት ሲትዌሽን ያለው እና ከዚ ያሊ አይ ሀቭ አ ፕላትፎርም አይ ሀቭ አ ቮይስ አይ ሀቭ አ ወርክ ኤቲክ እና ዲተርሚኔሽን ቱ ፐርሱ ማይ ጎልስ።
ልክ እንደ ሜላት እስካሁን ማንዴላ በተሰኘው የያሊ ቅርንጫፍ ብቻ ከ240 በላይ ኢትዮጵያውያን እንደተሳተፉ የሚያስረዱት በአሜሪካ ኤምባሲ የህዝብ ግንኙነት ኃላፊ ሩት አን ስቲቨንስ ክሊትስ ያሊ ሲመሰረት ዓላማው እንደ ሜላት አይነት ለማህበረሰባቸው ትልልቅ ስራ የሚሰሩ ወጣቶችን መፍጠር እንደነበር ይገልጻሉ።
በያሊ ፕሮግራም ላይ ለመካፈል የሚያመለክቱ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የሚጥሩ ወጣቶች ናቸው። እነዚህ ወጣቶች በያሊ በመሳተፋቸው በየማህበረሰባቸው ልዩነት መፍጠር የሚያስችላቸውን አቅም መፍጠር እንዲችሉ በማገዝ ተጽዕኖ ፈጥሯል። የያሊም ዓላማ ይሄ ነበር። ከምንም ነገር በላይ ተሳታፊዎቻችን ባገኟቸው ውጤቶች እንኮራለን።
ከአስር ዓመት በፊት ያሊስ ሲጀመር አፍሪካን ይፈትኑ የነበሩ ጉዳዮች ዛሬ መልካቸውን ለውጠዋል ወይም ከነበሩበት እጅግ ሰፍተዋል። በአሁን ወቅት ዓለምን ከሚፈትነው የኮቪድ-19 ወረርሽኝ አንስቶ የአየር ንብረት ለውጥ፣ የኮምፒውተር ሰርጎ ገብነት እንዲሁም ስር የሰደደ ግጭትና መልኩን የሚቀያይረው የስደት ፈተና የወደፊት ሀገር ተረካቢ የሆኑ የአፍሪካ ወጣቶች ፈተና ናቸው። ስቲቨን ክሊትስ ታዲያ ያሊ የአፍሪካ ወጣቶችን ለነዚህና ወደፊትም ለሚመጡ ፈተናዎች ያዘጋጃቸዋል ይላሉ።
But what we're hoping is that we're providing young leaders with the skills that are necessary.
እንዲያሉት የምናስጨብጣቸው ዕውቀት አንድ አሁን ያለ ችግርን ብቻ እንዲፈታ ሳይሆን በየትኛውም ወቅት ፈተና ሆኖ የሚመጣን ማንኛውንም ችግር መፍታት የሚችልና ማህበረሰብን መገንባት የሚችል እንዲሆን ነው። ያን ለውጥ ደግሞ ያያየን ነው። ለምሳሌ ቀደም ሲል በስራ ፈጠራ ላይ ያተኩሩ የነበረ በአሁን ወቅት ለውጥ ማምጣት ወደሚችሉ ዘላቂ ልማቶች፣ ዘላቂ ኃይልና ሌሎች ከልማት ጋር የተያያዙ ለአፍሪካ ፈተና የሆኑ ችግሮች ላይ ሲያተኩሩ አይተናል። በዚህ ፕሮግራም በመካፈላቸው ያየነው ትልቁ ውጤት ውሳኔን በልበ ሙሉነት መስጠት መቻል ነው።
ከሁለት ዓመት በፊት በማንዴላ ዘርፍ የያሊ ተሳታፊ የነበረውና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር እንዲሁም የፕሬዝዳንት ጽፈት ቤት ስራ አስኪያጅ ሆነው ዶክተር ዳንኤል ተሰማ በዚህ ሐሳብ ይስማማል። ዶክተር ዳንኤል ከያሊ ያገኘውን ስልጠናና ከሌሎች ተሳታፊዎች የቀሰመውን ልምድ እንዲህ ይገልጻዋል።
በውሳኔ አሰጣጤ ላይ በመሰራቸው ስራዎች ላይ እንዴት ያምሽ ነው ውሳኔ የሚሰራው ስራ በርካታ ሰዎችን ፖዚቲቭሊ ተጽዕኖ ሊፈጥር እንደሚችል ተምሬበታለሁ። እንደው ዝም ብሎ ሳይሆን በተረጋጋ መንፈስ ነገሮችን ከተለያዩ አንግሎች መመልከት እንዴት እንደምችል ከመወሰኔ ከመፍረዴ በፊት ነገሮችን እንድመለከት በርካታ ወነቶችን እንድፈትሽ ቢሮዬን በተሻለ ሁኔታ እንድመራ የቢሮ ተገልጋዮችን በተሻለ ሁኔታ እንዳገለግል ግዞኛል ብዬ ነው የማስበው።
ወጣቶች በያሊ ፕሮግራሞች በመሳተፍ ከሚያገኙት የልምድ ልውውጥ ባሻገር አዳዲስ ፕሮጀክቶችን ለሚሰሩ ወጣቶች ማበረታቻ የገንዘብ ድጋፍም ይሰጣል። በዚህ ተጠቃሚ ከሆኑት መካከለም ዶክተርስ ኢን አክሽን የተሰኘ ድርጅት መስራች የሆነው ዶክተር ሱራፌል ማቴዎስ እና በዚህ አመት ኮቪድ-19 ያስከተለውን ማህበራዊ የስነ ልቦናና ኢኮኖሚ ምላሽ ለማጥናት ድጋፍ የተደረገላቸው ዶክተር ዳንኤል ተሰማና መሳይ ባረከው በስኬታማነታቸው ተጠቃሽ ናቸው።
In addition to the online course content, it encourages
በድረገጽ ላይ ከሚሰጡ ትምህርቶች በተጨማሪ ስልጠናውን የጨረሱ የተሰሩ አባላት በየአካባቢያቸው በመሄድ የተማሩትን እንዲያስተምሩ ወይም ቢያንስ በሰለጠኑበት ጉዳይ ዙሪያ ፍላጎት ያለውን አንድ ወጣት መምራት እንዲችሉ እናበረታታቸዋለን።
በተለያዩ የአፍሪካ ሀገራት ወይም በአሜሪካን ሀገር ዋሽንግተን ዲሲ በአካል በመገኘት ይካሄዱ የነበሩት የፕሮግራሙ ሂደቶች አሁን በኮሮና ቫይረስ ወረርሽኝ ምክንያት በድረገጽ ላይ እንዲካሄዱ ሆነዋል። ይሄ በተለይ የያሊ ተሳታፊዎች በዋናነት ከፕሮግራሙ እንዳገኙት የሚገልጹትን በተሳታፊዎች መካከል የሚኖር አብሮነትን እንደሚቀንሰው ዳንኤል ይገምታል።
ኦንላይን በመካፈላቸው በቨርቹሊ ሄ ትሬኒንግ በመሰጠቱ የሚያገኙት ነገር ይኖራል። ነገር ግን በአካል የበለጠ ደግሞ ቢሆኑ ከተለያየ የአፍሪካ ሀገራቶች ወክል የመጡ ተሳታፊዎችን የማግኘት በአሜሪካ ትልልቅ ልምድ ያላቸው ሰዎችን በፕሮግራሙ ላይ በማግኘታቸው የሚማሩት ከሳይት ቪዚት የሚማሩት ባህል ግንኙነት የሚማሩት ነገሮች ሁሉ ስላሉ በአንጻራዊ በአካል ፕሮግራሙ ሲሆን ይገኝ የሚችለው ነገር በተወሰነ መልኩ ከፍ ይላል።
ያሊ በበይነ መረብ ላይ መካሄዱ ምን አጎደለ ስንል ስቲቨን ክሊትዝንም ለጠየቅናቸው ጥያቄ ሲመልሱ የወሰደውም ያመጣውም እድል አለ ይላሉ።
This has been a real challenge for us for a number of different reasons.
በተለይ የኢንተርኔት አገልግሎት በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት አስተማማኝ ያለመሆን ችግር በጣም አስቸጋሪ እንዲሆን አድርጎታል። በአካል ፊት ለፊት አለመታየትም በራሱ የሚያሳጣው ነገር አለ።
There are some opportunities that virtual programming allows.
ያመጣቸው ድሎችም አሉ። ለምሳሌ እንደ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር፣ የውጭ ጉዳይ ሚኒስቴር ባለስልጣናትና የዩኤስአይዲ ተወካዮች አይነት ባለስልጣናት ከተሳታፊዎቻችን ጋር በድረገጽ አማካኝነት መገናኘት ይችላሉ። በአካል ቢሆን እነዚህ ሰዎች ጊዜ አግኝተው መገኘት አይችሉም ነበር።
ዘንድሮ ያሊን በመወከል በማንዴላ ፌሎሺፕ የተካፈሉ 35 ኢትዮጵያውያን ፕሮግራማቸውን በኢንተርኔት ላይ ተከታትለው አጠናቀዋል። በቀጣይ ዓመት በአካል እንዲሆን የታሰበው ቅድም መዛመቱን በቀጠለው ወረርሽኝ ምክንያት ባይሳካም ያሊ የፈጠረው የትስስር መድረክን ጠንካራ መሪዎችን በመፍጠር የማህበረሰቡን ህይወት ለመቀየር መስራቱን ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ካፒና ቬ ካሜራ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ከቴክኖሎጂ ጋር የተያያዘ ነው። ኢፎን የተሰኘው የስልክ መተግበሪያ ስልኮች ሲገዙ በፋብሪካ የተገጠመላቸውን የስልክ መደወያ፣ መልእክት መላላኪያና መቀበያ መተግበሪያዎችን በአንድነት በማጣመርና ተጨማሪ የማሳወቂያ ወይም ኖቲፊኬሽኖችን በማከል በጉግል ፕሌይ ስቶር ላይ የቀረበ ሲሆን እስካሁን ድረስም 150 ሺህ የሚደርሱ ሰዎች እየተገለገሉበት ይገኛሉ። ተቋሙ በቅርቡ ለመስፋፋት በማሰብ ካለው ድርሻ ላይ ጥቂቱን ሸጦ ወደ አፍሪካ ሀገራት የሚስፋፋበትን መነሻ አግኝቷል። ምን ባለበት ደረጃም 1.9 ሚሊዮን ዶላር ዋጋ ያወጣል ተብሎ ተተምኗል። ከመተግበሪያው መስራቾች መካከል አንዱ የሆነው ኖ ፈቃደ ጋር አጭር ቆይታ አድርጌ ነበር። ኖ ስለመተግበሪያው ከሚያስረዳበት ቆይታችን ጀምራል።
ኢፎን የመደዋወያና የኤስኤምኤስ መላላኪያ አፕሊኬሽን ትንሽ በደንብ ክሊር ለማድረግ ኢፎን ካታጎሪ ዳይለር አፕ ወይም ፎን አፕ የሚባል ካታጎሪ ውስጥ የሚገኝ ነው። ኢፎን ቮይስ ኮዶችን እንዲሁም ኤስኤምኤስ ቴክስቶችን ለመላላክን በመደዋወል እነዚህን ሰርቪሶች ፋሲሊቴት ለማድረግ እንዲመች ተደርጎ የተሰራ አፕሊኬሽን ነው። ሌላ አንድ ጥሮት ለመስጠት ይህ ስልክ አንድ ሰው ሲገዛ ወይም ሲመረጥ ስልኩን አውቶማቲክ ራሱ ላይ ተጭኖ የሚመጣ የመደዋወያ እንዲሁም የኤስኤምኤስ መላላኪያ አፕሊኬሽን አለ። ፎን አፕ እና ኤስኤምኤስ አፕ ብለን የምናቸው ማለት ነው። ሶ እኛ ያስተዋልነው ምንድን ነው፣ እንደ ዩዘር የተረዳነው ነገር ምንድን ነው፣ ፕሪኢንስቶልድ ወይም ደግሞ ቀድመው ተጭነው የሚመጡት የመደዋወያ እና ኤስኤምኤስ አፕሊኬሽን አሁን ለምንጠቀምባቸው ወይም አሁን ጊዜ ለምንገለገልባቸው ሰርቪሶች ሙሉ በሙሉ ፋሲሊቴት እያደረጉ አይደለም። እሶ የሚጎላቸው ነገሮች አሉ ያስተዋልናቸው። እሶ ኢፎን የመደዋወያ አፕሊኬሽኑን እና ኤስኤምኤስ መላላኪያ አፕሊኬሽኑን ከምባይን አድርጎ ለአሁን ጊዜ በተመቸ መልኩና ተጨማሪ ወይም ያጎለውታል ብለን የምና ሰርቪሶች ኢንክሉድ አድርጎ እየተሰራ አፕሊኬሽን ነው ማለት ነው።
እነዚህ እንግዲህ ግልጽ ለማድረግ ያክል ገጥመው የሚመጡት ስልክና መላላኪያዎች ምን ነበር የሚጎላቸው እና ኢፎን በተለየ መልኩ ሊያቀርበው የቻለው ነገር ምንድን ነው?
ለምሳሌ ዳይለር አፕን ብቻ ብንወስድ ወይም የመደዋወያውን አፕሊኬሽን ብንወስድ ቤዚክ ስራው የቴሌኮም ሰርቪሶችን ፋሲሊቴት ማድረግ ነው። ወይም አንዱን ስፔሲፊክሊ ለመውሰድ የመደዋወልን ተግባር ለመፈጸም ነው የተሰራው አፕሊኬሽን። ሶ የቴሌኮም ሰርቪሶችን ፋሲሊቴትን ሲያደርግ እንግዲህ ቴሌኮም አሁን እንደ በፊቱ የቮይስ እና ኤስኤምኤስ ብቻ ሰርቪስ አይደለም እያቀረበ ያለው። ሞባይል መኒዎች ገብተዋል። ቴሌኮሞች ቫስ ሰርቪሶች ወይም ቫሊዩ አድ ሰርቪስስ የምንላቸው ኮንሱመብል ኮንተንቶችን የተለያዩ ሰርቪሶችን ኤክስፓንድ አድርገው ብዙ ሰርቪሶችን እያቀረበ ነው የሚገኙት አሁን በአሁኑ ሰዓት ያሉ ቴሌኮም ሰርቪሶች። ሶ ሞባይል አፕሊኬሽኑ ወይም ዳይለር አፕ የምንለው ወይም መደዋወያ አፕሊኬሽን የምንለው ፕሪኢንስቶል ተደርገው ወይም ቀድመው ተጭነው የሚመጡት ስልክ ላይ የአሁን ጊዜ ቴሌኮም የሚሰጣቸውን ሰርቪሶች እንደ ሞባይል ማኒ፣ ቫስ ሰርቪሶች፣ ዩኤስኤስዲ ቤዝድ የሆኑ ሰርቪሶችን ፋሲሊቴት አያደርግም ወይም ቢያደርግም በሚመች መልኩ አይደለም እያደረገ ያለ። እሱን እኛ ኖቲስ እንዳደረግን ቢውልድ በፕላትፎርም እና ለራሳችን እና ለጓደኞቻችን ሰተን ቴስት አድርገነው ማለት ነው። ፊልድ ለማድረግ እና ሲምፕል ኤግዛምፕል ለመስጠት ለምሳሌ የቴሌኮም ሰርቪሶችን ስንጠቀም ሞባይል ካርድ እንሞላለን፣ የኢንተርኔት የቮይስ ፓኬጅ እንገዛለን፣ ለሌላ ሰው ካርድ እንልካለን። የተለያዩ ሰርቪሶችን ዩኤስኤስዲ በሚባል ፈንክሽን ወይም ቻናል አማካኝነት እነዚህን ስራዎች እነዚህን ተግባሮች እንፈጽማለን። እነዚህ ተግባሮች ስንፈጽም እንግዲህ ኢትዮጵያ ውስጥ ብቻ ከረንትሊ አሁን አንድ ቴሌኮም ነው የሚገኘው። ሆፕፉሊ በቅርብ ሌሎችም ይቀላቀላሉ ብለን እንጠብቃለን። ኦልሬዲ አውቶራይዝ ከተደረገ ግን ምንድን ነው ያስተዋልነው ነገር እኛ የኤስኤስዲ ሰርቪሶች ለስማርትፎን ዩዘርስ አዲሽናል ታስክ ሊሆን መጥቷል። የመጀመሪያው በጣም ሪደንደንት የሆነ ተደጋጋሚ የሆነ ኢንፑቶችን ይፈልጋል ከዩዘር። ሁለተኛው ደግሞ ኮዶቹ በበዙ ቁጥር ሰው እነዚህን ኮዶች ሜሞራይዝ የማድረግ እና እያንዳንዱ ሰርቪስ ሲፈልግ እነዛን ቁጥሮች አስታውሶ የመጠቀሙን ኤፈርት ይጨምርበታል። በተጨማሪ እነዚህን ሰርቪሶች ለመጠቀም ደግሞ ተደጋጋሚ የሆኑ ኢንፑቶችን በማስገባት መጠቀም ይኖርብናል ማለት ነው። ሶ ዋት ኢፎን ቤዚክሊ ዩኤስኤስዲ ሰርቪሱ ማስታወስ ሳይጠበቅበት ኮዶቹን ማስታወስ ወይም እነዚህን ተደጋጋሚ ኢንፑቶች ማስገባት ሳይጠቀምበት የፈልገውን ሰርቪስ በተሎችን ብቻ ተጠቅመው አክሰስ ማድረግ ጀነራላይዝ ወይም ሰመራይዝ ለማድረግ ምንድ ነው ኢፎን የመደዋወያ እና የኤስኤምኤስ አፕሊኬሽንን አሁን ላለንበት ታይም ሞር ሱተብል እና በሚመች ኮንቪኒየንት በሆነ ወይ ያቀረበ አፕሊኬሽን ነው ማለት ነው።
መልካም። እንግዲህ አሁን ይሄ አፕሊኬሽን ወይም ደግሞ መተግበሪያ የስልክ መተግበሪያ መቼ ነው ለህዝብ የቀረበው? እስካሁን ድረስስ ምን ያህል ሰዎች ናቸው የተጠቀሙበት ያለው?
መተግበሪያው ፕሌይ ስቶር ላይ አፕሎድ ከተደረገ ትንሽ ቆይቷል። ሆኖም ፉል ታይም አልነበርንም ያኔ። አብሮን የሚሰራው የኔ ኮፋውንደራችን የካምፓኒው ቺፍ ቴክኖሎጂ ኦፊሰር ሆኖ የሚሰራውም ኃይለ ኢየሱስ የሚባለው በፈርስት ታይም አፕሊኬሽን ሰርቶ ፕሌስቶር ላይ ለቁት ነበረ። በኋላ ግን በፐርሚሽን ምክንያት በአንዳንድ ጉዳዮች ሪሙት ተደርጎ ነበር። ፉሊ ከስተማይዝ አድርገ ነው ፉል ታይም ስራ ጀምረን አፕሎድ ሲያደርግ ነው። ግን ከዲሴምበር 2019 ጀምሮ ሰው በስነ ስርዓት እየተገለገለበት ነበር ማለት ነው።
ሁለት አመት ይሆናል ማለት ነው።
ሀያ አንድ ወራት አካባቢ ይሆነዋል። እየተንደረሰ ነው። ልክ ነው። ከረንትሊ ግን አሜዚንግሊ ምንም አይነት ማርኬቲንግ ሳንሰራ ዲጂታል ማርኬቲንግ የመሆነ ሌሎች ማርኬቲንግ መሰዶችን ሳንጠቀም ዩዘሮች ያገኙበትን ቫልዩ ሌሎችም እንዲጠቀሙበት ሼር በማድረግ ብቻ ወደ 150,000 ዩዘር አልከናል ማለት ነው።
አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪኦኤ የእሁድ ምሽት መሰናዶ ነው የተከታተላችሁ ያላችሁት። ተከታዩ ዘገባም ቴክኖሎጂና ፈጠራ ነው። ገልሞ ዳዊት ሁለት ወጣቶችን አነጋግሮ ያጠናቀረው ዘገባ ነው፣ ቀጥሎ ይቀርባል።
አብዱልቃድር ሁሴን የ11ኛ ክፍል ተማሪ ነው። የምዕራብ አርሲ ዞን ድሉላ ከተማ ነዋሪው አብዱል የተለያዩ የኤሌክትሮኒክስ እቃዎች ላይ እንደሚመራመር እንዲሁም አሻሽሎም እንደሚሰራም ይናገራል። ከህፃንነቱ ጀምሮ የኤሌክትሮኒክስ እቃዎች አሰራርን መመርመር መጀመሩን ገልጾ ወደ 15 የሚጠጉ ስራዎች አሉኝ ይላል። ከነዚህም ባለ 3 እግር ተሽከርካሪ፣ ለአካል ጉዳተኞች የሚሆን ብስክሌት፣ የእንስሳት መኖ መፍጫ፣ የድምጽ ሞገድ ማሰራጫ፣ የፀሐይን ወደ ኤሌክትሪክ የሚቀይር መሳሪያና ሌሎች ይጠቀሳሉ። አብዱል እንደሚል ከሆነ ያዘጋጀው የድምጽ ሞገድ ማሰራጫ መሳሪያ ለመስራት ብዙ ጊዜ ፈጅቶበታል። ይህ ከተለያዩ የሬዲዮ እቃዎች የተዘጋጀ መሳሪያ በ3 ኪሎ ሜትር ራዲየስ የድምጽ ሞገድን በኤፍኤም ማሰራጨት ይችላል።
እንኩኒ ተምሳሳይ ፌሚቲ እዚንኩኒ ወንብራን በርባዱ መለቀ ኮኔክሽኒ ወንቴ ለሙንጅሩ ከመፊ ቆፋይ ደምቴ ቀረቅ ሌንሳት ከዲዘኒስ።
ይህ እንደ ሳተላይት የሚያገለግለን ነው። ይሄ ምንም የሚያስፈልገው ነገር የለም። በራሱ የድምፅ ሞገድን ማሰራጨት ይችላል። ማንኛውም ድምፅ በንግግር ይሁን በሙዚቃ መልክ ወደዚህ ሲላክ አየር ላይ ሊውል ይችላል። 28 ሬዲዮ ሰባብሬ ነው ይህንን ያዘጋጀሁት። ለመስራትም 2 ዓመት ፈጅቶብኛል። አሁን ራሱ አቀማጥቼ እንጂ ብዙ ማገልገል ይችላል።
አሰባባ መለቅ ኒዋን እንጅር ጀቸ ቆፈ አካይሲኒ ዳመቱ ጎዲ መሌ ባኤነ መሌ ፈዶኔ ስነሌ ፈዶኔ ስ ያደዝሮ አዝብራ ከላልተንኩን ሬዲዮ ዳ ሬዲዮን ኩኒ ሰገሌ ጉዳ ባሳ አካባስ ወርባቼቲ ይሄን ኩኒ ሳተላይቲ ከራ ቅሌንሳት ደባስቱ ዳ።
እዚህ የምትመለከቱት ሬዲዮ ነው። ይሄ ሬዲዮ ወደ አየር የሚልከውን ድምፅ ለማጉላት የምንጠቀምበት ነው። ይቺ ደግሞ ሞገዱን ወደ አየር የምትልክልን መሳሪያ ነች። አሁን ለምሳሌ እዚያ ጫሉ እየዘፈነ ነው። ይሄ ወደ አምፕሊፋየር ወይም ድምፁ ጉልበት እንዲኖረው ለማድረግ የተቀመጠውን ሬዲዮን በዚህ ሽቦ አማካኝነት እናገኘዋለን። አሁን አጫሉ በኤፍኤም ስርጭት ሞገድ ላይ ነው። እስቲ ሞክረን እንስማው።
አጫሉ ስርቡ ጅራ ሜዮ በኔው ስርባራ ኤፍኤም ጅራ ይችላ ተምሳለ ከለቲ ኤፍኤም ኪያ ሀሶ ጅራ ቅሌን ስራ ጅራ ሞባይል አንን ሊዋን ከሚኑ አሶ ደንዳ።
አሁን ድምፅ ሞገዱን በኤፍኤም ሞገድ አሰራጭተናል ማለት ነው። ይህ የእኔ የኤፍኤም ስርጭት በሞባይልም በሬዲዮም መከታተል ይቻላል።
ሌላው አብዱልቃድር በራሱ ያዘጋጀው የኤሌክትሪክ ኃይልን ከፀሐይ መቀበያ ሳህን ወይም ፓነል የሚያመነጭ ወይም ትንሽ የኤሌክትሪክ ኃይልን የሚያጎላ መሳሪያ ነው።
እኒኩን ተርባይን ይፋቴ
ይሄ እንደ ተርባይን የሚያገለግለን ነው። ይህ በፀሐይ ኃይል፣ በውሃ፣ በንፋስ መስራት ይችላል። ይህ መሳሪያ አሁን በሞዴል የተዘጋጀ ነው። አሁን ይህንን 12 ቮልት የኤሌክትሪክ ኃይል ብትሰጠው እስከ 3000 ቮልት መስጠት ይችላል። መልሶ የተለያዩ አይነት ብረቶችና ማግኔቶች አሉት በውስጡ። በጀነሬተር ሞዴል ነው የተዘጋጀው።
አብዱልቃድር ራሱ ያዘጋጀው ይህ ከፀሐይ ኃይል ኤሌክትሪክን የሚያመነጨው መሳሪያ ውሃንና ንፋስን በመጠቀም በገጠሩ አካባቢ የሚኖሩ ሰዎች ተጠቃሚ ያደርጋል ሲል ይናገራል። ሌላ በፈጠራ ስራ ላይ መቆየቱን የሚናገረው ሺሃብ ሱለማን ነው። ድዱላ ከተማ ተወልዶ ያደገው ሺሃብ አሁን የአዲስ አበባ ዩኒቨርሲቲ 2ኛ ዓመት ተማሪ ነው። በቅርቡም ታይተን የተባለች መኪና ገጣጥሞ ለናሙና ይፋ አድርጓል።
ኮንኮላታን ኩመቃ ንሳ ታይተን ጀደማ።
ይህ መኪና ታይታን ይባላል። እንድንሰራው ያነሳሳን ደግሞ መጀመሪያ በሀገራችን የሚስተዋለው የትራንስፖርት ችግርን ለመቅረፍ ነው። እንደሚታወቀው በሀገራችን ብዙ ስራ አጦች አሉ። እነሱም ይህንን ተሽከርካሪ በብዛት ካቀረብንላቸው የስራ ዕድል ይከፍትላቸዋል። ሶስተኛው ደግሞ የውጭ ምንዛሬን ለማስገኘት ነው። እንደሚታወቀው ሀገራችን ሁሉንም ተሽከርካሪ ከውጭ ነው በከፍተኛ የውጭ ምንዛሬ የምታስገባው። እናም ይህ የሰራነው መኪና ያንን ወጪ ለመቀነስ ይሆናል።
ሺሃብ ከሞተር ውጪ የመኪናዋ ሙሉ አካል በራሱ ጋራጅ እንዳዘጋጀ፣ ለዚህም 600 ሺህ የኢትዮጵያ ብር ወጪ ማድረጉን ተናግሯል።
ተኮፋ መካኒሳት ወድ በባንዲዳ እኒ ለማፋን ዲዛይን ሳቲ
አንደኛው ስሙ ራሱ ለየት ያለ ነው። ለብቻው የሚታወቅ ነው ብራንድ። ሁለተኛው መኪናውን ለየት የሚያደርገው ዲዛይኑ ነው። ሶስተኛ ደግሞ የሚሰጠው አገልግሎትን ልዩ ያደርገዋል። ለምሳሌ በአግራችን የሚታወቁት የመኪና ዲዛይኖች ባጃጅና ሚኒባስ ናቸው። ይህ የታይታን ዲዛይን በእነኚህ ሁለቱ መሃል ያለ ነው። አገልግሎቱም ይለያል። ይህ መኪና ለመጓጓዣ፣ ለመዝናኛ እንዲሁም ለቱሪዝም አገልግሎት መስኮች ጥቅም ሊሰጥ ይችላል።
ወጣቱ ሺያብ መኪናዋ በቱሪስቶች በሚዘወተሩ የኢትዮጵያ ከተሞች የተሻለ አገልግሎት ለመስጠት አመቺ መሆኗን ገልጾ ለናሙና ተሰርታ ያለችው ታይታን ይፋ ከተደረገ ወዲህ ብዙ ጥያቄዎች እንደቀረቡለትም ገልጿል። ለዚህም ይላል ሺያብ አብሮ እየሰራ ካለው አጋሮቹ ጋር ሆኖ አንድ አመት በማይሞላ ጊዜ ውስጥ ወደ ምርት እንደሚገቡም ገልጿል። ሁለቱ ወጣቶችን ልዩ ክህሎት ያሏቸው ወጣቶች ፈጠራቸውን ወደ ተግባር እንዳይቀየሩ ምን እክል እንደሚገጥማቸው ጠይቀያቸው የ11ኛ ክፍል ተማሪ ወጣት አብዱል ቃድር የድጋፍ ማጣት ብዙ እክል እንደሆነበት ይናገራል። አሁንም የሰራቸውን ነገሮች ለመጠቀም ቢሞክርም ድጋፍ ማጣት ስራዎችን አለጥቅም አስቀርቶብኛል ሲል ለቪኦኤ ተናግሯል። ሺያብ ግን ድጋፍን መጠበቅ አዋጭ አይደለም ሲል አብራራል። ወጣቶች የተሻለ ክህሎት እንዳላቸው ካወቁ ለባለሀብቶች ያላቸውን ሐሳብ ገልጸው በጋራ የየራሳቸውን ገቢ የሚፈጥሩበት አካሄድ ማበጀት ይጠበቅባቸዋል ይላል። ሺያባውን ከአምስት ጓደኞቹ ጋር ሆኖ የሶፍትዌር ኩባንያ መስርቶ ለደንበኞች በመሸጥ ላይ መሆኑን በዚህም የፈጠራ ክህሎቱን እንደሚደግም ተናግሯል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በመርሃ ግብር አርትኦት ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን እያልን በዚሁ እንሰናበታለን። ደህና ደሩ። Ethiopia, yellow, one,